የእድሜያቸውን አብላጫ ጊዜ ባሳለፉበት የቋንቋዎች ታሪካዊ አመጣጥና እድገት ጥናት
ጥንታዊ ዕብራይስጥና አረብኛ፣ አማርኛና ግዕዝን ጨምሮ በተለያዩ 8 ቋንቋዎች ላይ ለበርካታ ዓመታት ምርምር አካሂደዋል። መጽሐፍና ጥናታዊ ጽሑፎችንም አሳትመዋል።
በኢትዮጵያ አያሌ ዓመታት ካስቆጠረው የክርስትና እምነት ማለዳ አንስቶ የነበሩ ሰነዶችና የግዕዝ ጥንታዊ መዛግብትም መርምረው በወጉ እንዲደራጁ አድርገዋል።
አሁን በቀደመው ፕሮግራማችን ቀጠሮ የሰጠንበት
የእውቁና ያንጋፋው የኢትዮጵያ ቋንቋዎች የሥነ ጽሑፍና የሥነ መለኮት ጉዳዮች አዋቂውን የፕሮፌሰር ጌታቸው ኃይሌን ሕይወትና ሥራ የምንዘከርበት ቅንብር ነው ተከታዩ።
ሶስት እንግዶች ጋብዘናል። ዶክተር ፍቃድ አዘዘ በአዲስ አበባ ዩኒቨርሲቲ የአማርኛ የፎክሎርና የሥነ ጽሑፍ ተባባሪ ፕሮፌሰር በመሆን ለረጅም ዓመታት ያገለገሉ ገጣሚና ደራሲ ናቸው። በአሁኑ ሰዓት በትረታ ላይ ይገኛሉ። ዶክተር መርሻ አለኸኝ በአዲስ አበባ ዩኒቨርሲቲ የጥንታውያት መዛግብትና የቋንቋዎች ጥናት ትምህርት ክፍል የግዕዝ ተባባሪ ፕሮፌሰር፣ እንዲሁም አቶ ነቢያት አክሊሉ ደምሴ በሕክምና መድን ተቋማት በዳይሬክተርነት በማገልገል ላይ ይገኛሉ። እንግዶቼ በቅድሚያ ሁላችሁንም ለጊዜያቸው አመሰግናለሁ። የሶስት ትውልድ ውክልና የያዘ ነው እንግድነታችሁ። ዶክተር ፈቃደ እርሶ ብጀምር፣ እርሶ የፕሮፌሰር ጌታቸው ተማሪ እንደመሆኑ በቅርበት የሚያውቋቸውን ጉዳዮች ያጋሩናል። ዶክተር መርሻ እርሶም የዶክተር ፈቃደ ተማሪ ነዋል። የኋለኛውን ትውልድ የሚወክለው አቶ ነቢያት በዚህ በዩናይት ስቴትስ ተወልዶ ያደገ ለፕሮፌሰር ጌታቸው በቤተሰብም ቅርበት ያለው የኢትዮጵያ ቋንቋዎችና ባህል ካለው የተለየ ፍላጎት ከፕሮፌሰር ጌታቸው ጋር በቅርበት የሚያደርጋቸውን ጉዳዮች የመመልከት እድል ነበረኝና ሶስታችሁም ይዛችኋቸው የምትመጧቸው የተለያዩ ቁም ነገሮች ለአድማጮች እናጋራለን። ዶክተር መርሻ በቅርቡ ለፕሮፌሰር ጌታቸው መታሰቢያ የጻፉትን ጽሑፍ የመመልከት እድል አግኝቻለሁ። ፕሮፌሰር ጌታቸው ኃይሌ ሐራሲ መጻሕፍት ይላል። እስኪ ፕሮፌሰር ጌታቸው ሰውየውን በማየት እንጀምር። እንደየ ገጠመኞቻችሁ ፕሮፌሰር ጌታቸው ኃይሌ ለእርስዎ ማን ናቸው? ዶክተር መርሻ።
እግዚአብሔር ይስጥልኝ አሉላ መስፈቃደ መምህሬ፣ እንደዚሁም ነቢያት እንደምን ደወላችሁ? አመሰግናለሁ። በእውነት ይህ ክብር ነው፣ ትልቅ ክብር ነው። ስለ ፕሮፌሰር ጌታቸው አሁን አንተም ለገለጽከው በእውቀት አያቴ ከሚሆኑት ጋር ጋሽ ፈቃደ መምህር ናቸው። ጋሽ ፈቃደ ደግሞ የኔ መምህር ነው። ስለዚህ ስለ እሳቸው መናገር በእውነት ሁልጊዜ ደስ ይለኛል። አሁን ብቻ አይደለም፣ በፊትም ፕሮፌሰር ጌታቸውን በአካል በተደጋጋሚ የማግኘት እድል አጋጥሞኛል። እሳቸው ወዳሉበት ኮሌጅ ቪል ወዳለው የኢትዮጵያ መጽሐፍት ባሉበት ቦታ ብዙ ጊዜ ተመላልሻለሁኝ። ነገር ግን መጀመሪያ ያገኘኋቸው በ1996 ዓ.ም በኢትዮጵያ አቆጣጠር ሃምቡርግ ከተማ በተደረገ 15ኛው ዓለም አቀፍ የኢትዮጵያ ጥናት ጉባኤ ላይ ነው። ከዛ በፊት በጽሁፋቸው ነጋሽ ፈቃደ ሲያስተምሩን በስም አውቃቸዋለሁ። ነገር ግን እዛ እንደምንገናኝ ሳስብ በጣም በጉጉት ነው የሄድኩት። አገኘኋቸው በእውነት ቀድመን እንደዚሁ እንለዋወጥ ስለነበረ በርቀት መልክ ብዙ ጊዜ አልወሰደብኝም። ትልቁ ጸጋቸው ፕሮፌሰር ጌታቸው ልጅ፣ አዋቂ፣ ጓደኛ ሳይሉ ሁሉንም የማቅረብ ትልቅ ጸጋ ያላቸው ሊቅ ነበሩ። ስለዚህ በዚያው ተገናኝተን በእውነት በመጀመሪያ ጊዜ ቢሆንም ብዙ ትምህርት ሰጥተውኛል። በወቅቱ አዘጋጀው የነበረም አንድ መጽሔት ነበረ። ለእሱም ቃለ ምልልስ አድርገን አጠር ያለ ቃለ ምልልስ እሱንም ተንቄ ነበር የተመለስኩት። እንግዲህ ከዚያ ጊዜ ጀምሮ የበለጠ በሁለተኛ ዲግሪ ጥናቴም ወደ ግዕዝ አካባቢ ስለሆነ እኔ ብዙ ጥናቶቼ ግንኙነት እናደርግ ነበረ፣ በአካልም በመልእክት ልውውጥም በርቀት ማለት ነው። እና በዚህ ሁሉ ጊዜ እንግዲህ ብዙ ዘመን ሆነ ከ96 ዓ.ም ጀምሮ የማይለወጥ ጠባይ ያላቸው ሊቅ። በእውነት ሊቅነት እውቀት ብቻ አይደለም፣ ታናናሾችን ማስተማር፣ ታናናሾችን ማብቃት ነው። በእውነት በእሳቸው መንገድ እንድንሄድ እኔንና ጓደኞችን ብዙ ረድተውናል ማለት እችላለሁ። በእውቀታቸው ብቻ አይደለም፣ በትህትናቸው፣ በተባባሪነታቸው በርራያቸው በእውነት በመንፈሳዊ ህይወትም ሙከራ የምናደርግ ሰዎች በመንፈሳዊ ህይወታቸውም በእውነት አርአያችን የሚሆኑ ሊቅ ናቸው። በእውቀታቸው የማይናወዝ እና ዋጅግ ጠባይ ያላቸው ከፍታቸው ማልፎ የተለያዩ እውቀቶች እንድናገኝ የሚያበረታቱን አባታችን ነበሩ። በስራቸው ከስነ ልሳን ጀምሮ የሚያርፉበት ጊዜ ድረስ ብዙውን ጥናት ያደረጉት ነገረ መጻሕፍት ላይ ነው። የጥንታዊት መዛግብት ጥናት እንለዋለን፣ ፊሎሎጂ። በሱ በርከት ያሉ ስራዎችን አድርገዋል። ስለዚህ ወደ እሱ እንገባለን። ነገር ግን በአጠቃላይ በጠባያቸው በትህትናቸው ትሁት፣ ተባባሪ፣ በጣም ርህራሄ ያላቸው፣ መንፈሳዊ እና ሀገራቸውና ህዝባቸውን የሚወዱ እውቀትን የሚያከብሩ አባት ነበሩ ማለት እችላለሁ።
መልካም ዶክተር ፈቃደ፣ የእርስዎ እውቅና ደግሞ ከዶክተር ምርሻም ወደ ኋላ ብዙ ዓመታት ይሄዳል። በተማሪነት ዘመኖ ጀምሮ የሚያውቋቸውም ለእርሶስ ፕሮፌሰር ጌታቸው ማን ናቸው? ማን ነበሩ?
እሺ፣ አመሰግናለሁ አሉላ። ምርሻ እንደምን ደህና ነው? ነቢያትም እንደምናህ ብዬ በሰላምታ ጀምር እና እኔ እንግዲህ አሁን በወጣትነቴ ኢትዮጵያ ቋንቋዎች ሆኜ የማያቸው ከ65 በፊት በኢትዮጵያ አቆጣጠር ከ1965 በፊት ከሁለተኛ ዓመት እስከ አራተኛ ዓመት ትማር ማለት ነው። እሱ አንድ ሼዝ ይሆንና 65 ላይ ደግሞ በጣም የሚገርመኝ ያደረጉት ነገር አለ። በ65ቱ ጀምርና ጊዜ ካለ እነዛኞቹ ሌሎቹንም አንጋፋ መምህራን የሚጨምሩ የጋራ ስለሆኑ ጊዜ ካለ በኋላ መጣባቸዋለሁ። የ65ቱ ግን እኔና ደበበ ሰይፉ የተመረቅንበት ዓመተ ምሕረት ነው። 65 እንደተመረቅን ለመጀመሪያ ጊዜ በክፍለ ትምህርቱ ሁለት ምሩቅ ረዳት፣ አሁን ዛሬ ረዳት ምሩቅ ሲሉ ይገርመኛል። ረዳት ምሩቅ የሚባል ነገር አለ? ምሩቅ ይሆንና እንደ ረዳት ይሰለፋል። ምሩቅ ረዳት ሆነን ተቀጠርን ሁለታችን። ከዛ የመጀመሪያውን ስብሰባ ዛሬ ተገኙ ተብለን እኛም መልእክቷ ደረሰችን በወረቀት ነች እና ተሰለፍን፣ ተገኘን ስብሰባ ላይ። እሳቸው ቢሮ ነበር፣ ዶክተር ጌታቸው ቢሮ። ያኔ ዶክተር ነው፣ ዶክተር ጌታቸው ቢሮ ነበረ ስብሰባው። ሊቀመንበሩ እሳቸው ነበሩ። በኋላ ተጀመረ እና በሙሉ ውይይቱ ከግማሽ ሰዓት ከላይ ነው። ምርምር ያስፈልጋል፣ ምርምር መስራት ያስፈልጋል፣ ምርምር 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 ነው የሚለው። እንዴ ይሄ ነገር እንዴት ነው? ለእኛ ነው እንዴ ስብሰባ የተጠራው? ለእኔና ለደበበ ማለት ጀመርኩና ጥያቄ ጠይቃለሁ ብዬ እጄን አወጣሁ። እሺ ፈቃድ አሉ። እንዴ ለመሆኑ ምርምር 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 ነው እስካሁን ድረስ 30 ደቂቃው በሙሉ ስብሰባው ለእኛ ነው እንዴ ጉባኤ የተሰራው ነው ወይስ ዲፓርትመንት ሁሉ ጊዜ ለምርምር ትኩረት የሚሰጥ ነው? እንደዛ ነው እንዳይባል ደግሞ በእርሶ ስም ይሄን ስራ ብቻ ነው ገና ያገኘ ነው፣ በዶክተር አብርሃም ስም ይሄን ያገኘ ነው፣ በገሌ ስም ይሄን ያገኘ ነው እና ምን ይሄን ያህል ብዙ እንትን ጥልቀትና ስፋት ያለው ነገር ተሰርቶ ነው ዛሬ እንደዚህ ስለ ምርምር የሚወራው እና ምናምን ስል ስማቸውን አጠራማውን በህይወት ስለሌሉ ከመምህራኑ መካከል አንደኛው ምን ይላል ይሄ ሲሉ ዝም በል ብሎ ስሙን ጠሩና ፈቃደ እኛን እንዳትሆኑ ነው አሉ። ማልቀስ እንኳን ያኔ አሁን መታብኛ እንዲህ አይነት ቀጥተኝነት እኛን እንዳትሆኑ ነው። ልክ ነው፣ እኛን እንዳትሆኑ ነው። ስለዚህ እናንተ ወደ ምርምር ላይ እንድታተኩሩ ገና ስትመጡ በዚህ ተቀበልናችሁ አሉ። ይሄ ብዙ ጊዜ የሚባል አይደለም። በቀጥታ በፊት ለፊት የራስህን ጓደኛ ራሱ ትልቅ ሰው ነው ስሙን ብጠራው ትልቅ ሰው በኢትዮጵያ ቋንቋዎችና ስነ ጽሁፍና ኢቨን በፖለቲካ ታሪክ ውስጥ አስተዋጽኦ የነበረው ትልቅ ሰው ነው። እሱን እንደዛ ደፍረው ብሎ እኛን እንዳትሆን ነው ብሎ ራስን መገሰጽ በ65 ዓመተ ምህረት አይታሰብም። ከዛ በኋላ ብዙ ጊዜ ታሪክ ክፍል ካሉ ጓደኞቼ ጋር ይህንን ሳነሳባቸው ረበስማ እኛ ጋር አይታሰብም ይሉ ነበረ ወዳጆች። እና እውነት ነው፣ አይታሰብም። ቀጥተኛ ሰው ነው። እኔንም በቃ ወጣትነቴም ቀጥተኛ የነበረ ይመስለኛል። ብቻ ይሄኛው አባሰው የኔን ቀጥተኝነት ካዳበሩልኝ ስብሰባዎች ይቺ አንድ አረፍተ ነገር ነችና እስከዛሬ አብራኛለች። ለሀቁ ለእውነቱ የመቆም በሌሎችም መጽሐፍቱ ብቻ ሳይሆን ጋሴታቸው በእውነት ቀጥ ያለ ሰው ነው። ደግሞ የራሱን ላጫውታችሁ ሎም ደግሞ ስለ ራሱ ህይወት የጻፈውን ያነበበ ሰው ብዙ ነገር እዛ ይመለከታል።
መልካም ዶክተር ፈቃደ፣ ዋናውን አይነተኛ ጠባያቸውን ቀጥተኝነታቸውን የሚያሳዩ ሁኔታዎችን አምጥተዋል። ሁላችሁም የግል ገጠመኞቻችሁን እንዲሁ ታጋሩናላችሁ። አቶ ነቢያት ወደ አንተ ነው የምመጣው። ወጣት ነህ፣ ወዲሁም አንተ በውይይት ውስጥ የምታነሳቸውን ነጥቦች ቅርብ እንዲያደርግ በዚህ ሰዓት ለሚከታተሉን ወጣቶች ነቢያት፣ ያንተ እውቅና ቤተሰባዊም ጭምር ነው። በመግቢያ እንዳስተዋወቅኩት የኢትዮጵያን ባህል፣ ቋንቋዎች ለመማር በምታደርጋቸው ጥረቶች ውስጥ የፕሮፌሰር ጌታቸው ድርሻ የላቀ መሆኑን በቅርቡም ባቀረብከው ንግግር ላይ ለመከታተል ችያለሁ። እስኪ ንገረን፣ አንተስ ፕሮፌሰር ጌታቸውን እንዴት ነው የምትገልጻቸው? ለአንተ ፕሮፌሰር ጌታቸው ምን አይነት ሰው ናቸው?
እሺ፣ አመሰግናለሁ ለተሰጠኝ እድል። አንተ ነው የምለው ጋሽ ጌታቸውን ከልጅነቴ ጀምሮ ነው የማውቀው እና መጀመሪያ ስተዋወቀው እንደውም አንተ የሚለውን አማርኛ ነበር የተጠቀምኩት እና እንደ የዘመድ አንተ የለም ብሎ ወዲያው ቅርበት እንዲሰማኝ እያደረገ ሰው ነው። ቅድም እንዳልከው ያው ቤተሰብ ነን እና እኔ እዚህ አሜሪካን ሀገር ነው ተወልጄ ያደግኩት። ነገር ግን በጣም ከፍተኛ የሆነ የሀገር ፍቅርና ኢትዮጵያዊነት ስሜት አለኝ እና እንደዚህ አይነት ስሜት እንዲያድርብኝ ካደረጉት ሰዎች ውስጥ አንዱ ጋሽ ጌታቸው ኃይሌ ነው። አስታውሳለሁ በልጅነቴ እዚህ ኦሃዮ ሰሜን ምስራቅ ኦሃዮ የሚባል አሶሲዬሽን ነበር። አባቴ በሊቀመንበርነት ይመራው ነበር እና በአጋጣሚ ጋሽ ጌታቸውን ጋብዘውት መጥቶ ንግግር አድርጎ ነበር እና ቁጭ ብለን አባቴ ሲያስተዋውቀው ከአራት ሺህ በላይ መጽሐፎች አንብቦ እንደነበረ ሲናገር በጣም ነው የደነቀኝ። ያኔ በጣም ልጅ ነኝ እና በጣም ገረመኝ። ከዛም በኋላ አማርኛም ማንበብና መጽሐፍ ከቻልኩ በኋላ አንዳንድ የጻፋቸውን ነገሮች እየተመለከትኩኝ ስለሱ በይበልጥ ለማወቅም ችዬ ነበረ። ካደግኩኝም በኋላ እየተገናኘን ብዙ ነገር ጋሽ ጌታቸው ለመማር ችያለሁ። የሰው ልጅ ቆርጦ ከተነሳ ማንኛውንም ነገር በድል አድራጊነት መወጣት እንደሚችል፣ ለአንድ ሰው ላመነበት ነገር በጽናት መቆም እንደሚጠበቅበት፣ እጅ አለመስጠትን፣ ብርታትን፣ ጽናትን ብዙ ነገር ከጋሽ ጌታቸው እንማራለን እና በቤተሰብም አካባቢ በጣም ትሁት፣ በጣም ሁሉን የሚያከብር ነው። ከልቅ እስከ ደቂቅ የሚታበይ ሰው አይደለም። ይህን ያህል እውቀት አለኝ ብሎ የሚኩራም አይደለም። ድልም ይሰጣል ከሌሎችም ለመማር ለመስማት። እና አዋቂነቱን ይበልጥ የተረዳሁት በተግባሩ ነው። በእርግጥ ከእውቀቱም ያካፍላል፣ ሆኖም ግን ደግሞ ከሌሎችም ይማራል። እና አንዳንድ መጽሐፎች ላይ ሳነብ እንደተረዳሁት በጣም አዋቂ የሆነ ሰው አለማወቁን ያምናል። ሁልጊዜ በትምህርት ዓለም ውስጥ ያለ ሰው አዳዲስ ግኝቶችን አዳዲስ ነገር ለመማር ጥረት የሚያደርግ ነው አዋቂ ሰው ማለት። እና ኦፍኮርስ ጋሽ ጌታቸው ደሮሴ ታሪክ ውስጥ ማንበብና መጻፍ የሚችል ማንኛውም ሰው ጋሽ ጌታቸውን ያውቃል ብዬ ብናገር ማጋነን የሚሆን አይመስለኝም። ከፍተኛ አስተዋጽኦ አበርክቷል። ፊደል ሰራዊት በዘመቻ ውስጥ ኮሚቴውን በሊቀመንበርነት በመምራት መሀይምነት ከኢትዮጵያ እንዲጠፋ ከፍተኛ አስተዋጽኦ ያበረከተ ነው። የኢትዮጵያን ጥንታዊ ታሪክ እና ባህል እንዳይጠፋ የተለያዩ ማኑስክሪፕቶችን ዲጂታይዝ በማድረግ በጥበብና በእውቀቱ እያኖረ ነው እና ጋሽ ጌታቸው በጣም በቤተሰብ የምንወደው ሰው ነው። ከዛም ባሻገር ደግሞ እንደ ታዋቂ ሰው ደግሞ የምናከብረው የምንወደው አጎታችን ነበር። ከዚህ ዓለም በሞት በመለየቱ በጣም አዝነናል። ነገር ግን ደግሞ በስራዎቹ በጥበቡ ደግሞ ታሪኩን ስሎ ከመቃብር በላይ ይውላል የሚል አመለካከት ያለን ሁላችንም እና ጋሽ ጌታቸው አልሞተም ዘላለም ሕያው ነው የሚል ሀሳብ ነው ያለኝ።
መልካም ዶክተር ምርሻ ወደ እርስዎ ነው የምመጣው። የፕሮፌሰር ጌታቸውን ስብዕና የፕሮፌሰር ጌታቸውን ማንነት የሚያጎሉ የሚያሳዩ ገጠመኞች ጭምር ነው። እስኪ ወደ ሙያቸው ዘለቅ እንበል። ፕሮፌሰር ጌታቸው በተካኑባቸው በርካታ የእውቀት ዘርፎች ወይም የእውቀት መስኮች የጥንታውያት መዛግብት ጥናት፣ ጥንታዊ ቋንቋዎች ጥናትና ስነ ጽሁፍ፣ ስነ መለኮትና ሌሎች በርካታ ስራዎቻቸው ታትመው ሰዎች መመራመርም መረዳት የሚችሏቸውን ነገሮች ትተውልን አልፈዋል። ነቢያት እንዳለው ታዲያ ፕሮፌሰር ጌታቸው በስራዎቻቸው ትተውልን ባለፉት ታላቅ ፍሬ አልሞቱም እንዳለው፣ ዶክተር መርሻ እርሶ በቅርቡ የእሳቸውን ዜና እረፍት ተከትሎ በጻፉት ፕሮፌሰር ጌታቸው ኃይሌ ሀራሴ መጽሐፍት በሚል ባቀረቡት ጽሁፍ ላይ የፕሮፌሰር ጌታቸው የምርምር ጉዞ ረጅም ነው፣ ዝማኔውም ከእርሳቸው እረፍት ጋር የሚገታ አይመስልም። አረፉ ብለን ይህንን መታሰቢያ እያደረግንላቸው ባለንበት በአሁኑ ሰዓት እንኳን በርከት ያሉ የምርምር ስራዎቻቸው ሊታተሙ በማተቢያ ቤቶችና በአሳታሚዎች እጅ ላይ ይገኛሉ። በመሆኑም ለቁጥር የሚታክተውን የኒህን ሊቅ አካዳሚያዊ ስራ እንዲህ ባለ አጭር ንግግር ቀንብቦ ማስቀመጥ አይቻልም ሲሉ ገና እጃችን የሌሉትን ስራዎቻቸውን ጨምረው ይገልጻሉ። እስኪ እንደ ባለሙያም በሙያም የሚጋሯቸው ግዝንም ጨምሮ የጥንታውያን መዛግብት ጥናታቸውንም ጨምሮ ቅድም ተከስ ያደርጓቸውን ጨምሮ እስኪ ስራቸውን ደግሞ በዚህ ሰዓት ለመጀመሪያ ጊዜ ለሚከታተል ጭምር ያስተዋውቁ ዶክተር መርሻ።
አመሰግናለሁ አሉላ። እውነት ነው ፕሮፌሰር ጌታቸው በእውነት በዚህ ሀገራችን በአለም ደረጃ በመትታወቅበት የግዝነ ጽሁፍ በእግረ ህሊናቸው ያልደረሱበት እንደዚሁም በአእምሮ ክንፋቸው ያልበረሩበት ያልበረበሩት ጥበብና ያልሞከሩት ፍልስፍና ያልከፈቱት የእውቀት ጎዳና የለም ማለት ይችላለሁኝ። እንደምናውቀው የግዕዝ ስነ ጽሁፍ ሰፊ እውቀት፣ ፍልስፍና፣ ታሪክ ይዞ ያለ ሀገራችን በቀደሙት ሊቃውንት ተመርቶ ያለ አዝመራ ነው። ገና ያልበላ ነው፣ ብዙ ያላወቅ ነው። ነገር ግን እንደ ፕሮፌሰር ጌታቸው አይነት ሊቃውንት ደግሞ በእውነት ሌላ የሚመሳሰላቸው በሳቸው የሚተካከል ሰው አለ ብዬ አላስብም። በርቀትም ቢሆን ይህንን እውቀት ይህንን ሀብት እንድናይ አድርገውናል ማለት እችላለሁኝ። እሳቸው በስራዎቻቸውም እንደሚገለጸው የተሰማሩበት የእውቀት ዘርፍ ጥንታዊት መዛግብት ጥናት ይባላል። በላቲኑ ፊሎሎጂ የሚባል ነው። ፊሎሎጂ በየትኛውም ሰሌዳ ተጽፎ የተገኘን ጥንታዊ ጽሁፍ የሚያጠና ሳይንስ ነው። በየትኛውም ማለቴ በግድግዳም ሊሆን ይችላል፣ በእንጨት ሊሆን ይችላል፣ በብረት ሊሆን ይችላል፣ በጨርቅ ሊሆን ይችላል። ጽሁፍ ሆኖ ጥንታዊ እስከሆነ ድረስ ፊሎሎጂ ያጠናዋል። አላማውም የዲሲፕሊኑ አላማ በያ የተጻፈ ነገር መልእክቱ ምንድን ነው ብሎ መርምሮ ማውጣት ነው፣ ፈልቅቆ ማውጣት ነው። እንግዲህ በሀገራችንም እንደሚታወቀው በሌላም ሌሎች የስነ ጽሁፍ ሀብት ባላቸው ሀገሮች እንደሚታወቀው ጽሁፍ ህይወት አለው፣ ልደት አለው። ከዚያ ይወልዳል፣ ይዋለዳል፣ ይዋለዳል፣ ይዋለዳል። መጀመሪያ የተወለደው መጽሐፍ ኦሪጂናል የምንለው የመጀመሪያው ጽሁፍ ብዙ ጊዜ በጦርነት ወይም በሌላ መንገድ ሊጠፋ ይችላል። ያንን ካሉት ቅጂዎች የመጀመሪያውን መፈለግም አላማው ነው። ጥንቱን ማወቅ ማለት ነው፣ የፊሎሎጂ አላማ ነው። ሌላው ውበቱንም እንደዚሁ ማጥናት ነው። ፊሎሎጂ ይሄ አላማው ሆኖ አይማድ አሉት። ፊሎሎጂ የመጀመሪያው መዘርዘር ወይንም መቁጠር ማለት ነው። መዘርዘር ወይንም መቁጠር የኢኒመሬሽን የሚባለው፣ ሁለተኛው መግለጽ ወይንም ዲስክሪፕሽን የሚባል ነው። ሶስተኛው መቅዳት ወይም መገልበጥ የሚባል ነው። የመጨረሻው ማጥናት ነው። እንግዲህ በእነኚህ አራት አይማድ ፕሮፌሰር ጌታቸው ኃይሌ ያላበረከቱበት አቅጣጫ የለም። በመዘርዘር ብናይ ብዙ ጊዜ የሚጠቀሱበት በዛ ሀገር ቀደም ባለው ጊዜ ነጋሽ ፈቃደ እንዳሉት ገና ወጣት ተመራማሪዎች ሆነው በቤተ ክህነቱና በተወሰነ ደረጃ በቤተ መንግስቱም ከኮሌጅ ቪል ማለት ከቅዱስ ዮሐንስ ዩኒቨርሲቲ ጋር ሚኒሶታ ከሚገኘው ትብብር የገዳማቱ ያሉ መጽሐፍ ተቀድተው ወደዚያ ሄደው ነበረ። ቅጃቸው ማለት ነው በማይክሮፊልም። ፕሮፌሰር ጌታቸው የቻሉትን ያህል አስተዋውቀውን ያለፉት ግን አሁንም እዛው ተቀምጠው የሚገኙ ብዙ መዛግብት አሉ። እነሱን ከአምስት ሺህ ያላነሱትን ዘርዝረዋል በካታሎጋቸው ማለት ነው። እና ሰባት የሚሆኑ ትልልቅ መድብሎች አውጥተዋል። ስለዚህ በመዘርዝሩ ብናያቸው ፕሮፌሰር ጌታቸው ኢትዮጵያ የሆነ የግዕዝን መጽሐፍት ዘርዝሮ ገልጾ ወይም ዲስክራይብ አድርጎ ያስተዋወቀ ሌላ ሰው የለም። በተወሰነ ደረጃ ከፈረንጆች ጋር በመተባበር የተወሰኑ ስራዎች ሰርተናል። ነገር ግን ፕሮፌሰር ጌታቸው ራሳቸውን ችለው ሁሉም ሰው ሁላችንም የምንማርባቸው ስለ መጽሐፍቱ የምናውቅባቸው ካታሎግ ስሙን ይሰጣል፣ ይዘቱ ምን እንደሆነ ያብራራል፣ ይገልጻል። በውስጥ ያሉ ልዩ ልዩ እና ለጥናት የሚመቹ ነገሮችንም ይሄ ጉዳይ እዚህ መጽሐፍ ላይ አለ ብሎ ለተመራማሪዎች ያስተዋውቃል። ካታሎግ አላማው ይሄ ነው። ስለዚህ በዚህ ረገድ ፕሮፌሰር ጌታቸው በእውነት ሁላችንንም የሳበ መንገድ ያሳየ ጥናት ሰርተዋል ማለት ነው ካታሎግ። እሱ ብቻ አይደለም፣ ብዙ መጽሐፍትን ሲያነቡ ሲያገላብጡ ይሄ ለትውልድ ይጠቅማል፣ ለሀገር ታሪክ ይጠቅማል፣ ለሌሎች ተመራማሪዎች ይጠቅማል ያሏቸውን በልዩ በመጽሐፍትም በአጫጭር ጽሁፎችም ጥናታዊ ጽሁፎችን አሳትመውልናል። በዚህ ቅድም በጠቀስከው ጽሁፌ እንደገለጽኩት ሁለት ምንጮች አሉን የእሳቸውን ጥናት አስመልክቶ። አንደኛው የእሳቸው መጽሐፍ ነው። መጽሐፋቸው አንድ አፍታ ላውጋቸው የተባለው ከገጽ 243 እስከ 246 የራሳቸውን እንደው ቀንብበው በጣም ጥቂት አድርገው እነዚህን ሰርቻለሁ ብለው በትትናቸው አስተዋውቀውናል። ነገር ግን ሌላ መምህራችን ደግሞ ጣሊያናዊ አሌሳንድሮ ባውዚ የሚባል ፕሮፌሰር ከሌላ ሰው ጋር ሆኖ ለሳቸው ዝክር የተዘጋጀ ቴክስት ሽሪፍት አለ፣ መድብል አለ። እሱ ላይ ጽሑፎቻቸውን ብቻ ጥናቶቻቸውን ብቻ ሰሌክትድ ብሎ የተመረጡ ብሎ ከመቶ ስልሳ ያላነሱ ስራዎቻቸውን ዘርዝሮ አስቀምጠዋል። ያ አሁን እሳቸው ካረፉ በኋላ ከፕሮፌሰሩ ጋር ባለን ግንኙነት በቂ አይደለም። በተለይ እዚህ ሀገር እያሉ ጋሽ ፈቃደንም ሲያስተምሩ አብረዋቸውም ሲያስተምሩ ብዙ የጻፏቸው ጽሑፎች አሉ። በመጽሐፋቸው እንደተገለጸው አንድ አፍታላውጋች ላይ ዲያሎግ የተሰኘውን ከኔ በላይ ጋሽ ፈቃድ ያውቀዋል የመሰረቱ ውይይት የሚደረግባቸው ጥናታዊ ነገሮች የሚቀርብበት ዲያሎግ የሚል ጆርናል እዛው ግቢ ውስጥ ጋሽ ፈቃድ የበለጠ ሊያብራራው ይችላል። እሱም መስርተዋል። እዛ ላይ የጻፏቸው አሉ። በወቅቱ በሚታተሙ ጆርናል ምንድን ነው ጋዜጦች እንደ ኢትዮጵያን ሄራልድ፣ አዲስ ዘመን ያሉት ጥናቶቻቸው ገና ተሰብስበው መካተትና እኔ እርግጠኛ ነኝ ከ500 እስከ 600 የሚሆኑ ጥናቶች አሏቸው ፕሮፌሰር ጌታቸው። ስለዚህ ትራንስክራይብ በማድረግ አናላይዝ አድርጎ ተንትኖ ለትውልድ በማቅረብ ረገድም ሰፋ ያለ ስራ ሰርተዋል።
የእውቁንና ያንጋፋውን የኢትዮጵያ ቋንቋዎች ስነ ጽሑፍና ስነ መለኮት ጉዳዮች አዋቂ የፕሮፌሰር ጌታቸው ኃይሌን ሕይወትና ሥራ የምንዘከርበት ቅንብር አልተቋጨም።